ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 22 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም የተለያዩ ሐሙስ የካቲት 23 ቀን የሚከበረውን የአድዋን ድል በሚመለከት የቀረቡ ፕሮግራሞች አሉን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የካቲትን ለመዘከር የወጣውን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
የወያኔ አገዛዝ የውጭ ባላብቶች ወደ አገር ገብተው በተለያዩ የሥራ መስኮች መዋለ ንዋያቸውን እንዲያፈሱ በተደጋጋሚ ጥሪ ቢያደርግም ምላሽ አለማግኘት ታወቀ። አገዛዙ ለውጭ ባላብቶች ለሥራ የተመቻቸው ሁኔታ መኖሩንና በአነስተኛ ወጪ ከፍተኛ ትርፍ ማግኘት መቻሉን ቢገልጽም ለባላብቶች መራቅ ዋነኛው ምክንያት በአገሪቱ የተረጋጋ የፖለቲካ ሁኔታ ባለመኖሩ መሆኑ ይታወቃል። የወያኔ አምባገነን ቡድን በስልጣን ተሰይሞ ህዝብን እያሰቃየ ባለበትና ህዝባዊ አመጽ ምን ጊዜም ሊከሰት እንደሚችል ግልጽ በሆነበት ሁኔታ የውጭ ባላብቶች በተፈለገው መጠን በስራ ላይ አለመሰማራታቸው ብዙም አያስገርምም የሚሉ በርካታ ናቸው። በቱርክ የሃይማኖት መሪ በፌቱላ ጉለን ድርጅት ስር የነበሩ ትምህርት ቤቶች የተሸጡ መሆናቸው ተገለጸ። የወያኔ ባለስልጣኖች ሽያጭ የተደረገው ንግድን መሰረት በማድረግ ነው የሚል ማብራሪያ ቢሰጡም እርምጃው የተወሰደው በቱርኩ ፕሬዝዳንት ኤርዶጋን ግፊትና ተጽዕኖ እንደሆነ ይታወቃል። ከውስጥ ምንጮች ለመረዳት እንደተቻለው የቱርክ ባለሀብቶች በተለያዩ የሥራ መስኮች እንዲሰማሩ የፌቱላ ጉለን ድርጅት መፍረስ አለባቸው ከሚል በቱርክ መንግስት ቅድመ ሁኔታ መሰረት የተወሰደ እርምጃ ነው ተብሏል። ንግስት ይርጋና አምስት ተከሳሾች ረቡዕ የካቲት 22 ቀን ፍርድ ቤት ቀርበው ቀደም ብሎ ላቀረቡት የመከላከያ ማስረጃ አቃቤ ሕጉ መልስ ሰጠ መሆኑ ታውቋል። የተከሳሾቹን የመከላከያ መቃወሚያና የአቃቤ ሕጉን መልስ አይቶ ውሳኔ ለመስጠት ፍርድ ቤቱ ለመጋቢት 19 ቀን በድጋሚ ቀጠሮ ሰጠ መሆኑ ተገልጿል። በተያያዘ ዜና በአቶ በቀለ ገርባ ላይ አቃቤ ሕጉ አለኛለው ማስረጃ ሊያቀርብ ያልቻለ መሆኑ ታውቋል። አቃቤ ሕጉ ቀደም ብሎ አቶ በቀለ ገርባን ለመክሰስ ኮሮሞ ሚዲያ ኔትወርክ ጋር ያደረጉትን ቃለ ምልልስ ያዘ ሲዲ እንደማስረጃ አቅርቦ ሲዲው ያሰራ በመሆኑ በፍርድ ቤቱ እንደገና እንዲያቀርብ መታዘዙ ይታወሳል።
በአፍሪካ ውስጥ በጦርነትና በሰው ልጆች ላይ በተደረጉ ወንጀሎች ምክንያት ጉዳት ለደረሰባቸው ዜጎች መርጃ የሚሆን ገንዘብ እንዲያዋጡ የአፍሪካ ሀገሮች የተጠየቁ መሆናቸው ተገልጿል። ከ2000 ዓ.ም ጀምሮ እስካሁን ድረስ ለዚህ የገንዘብ ክምችት አስተዋጽኦ ሲያደርጉ የነበሩ ሀገሮች ናሚቢያ፣ ኮንጎና ደቡብ አፍሪካ ሲሆኑ ሌሎች መንግስታትም በፈቃደኝነት እንዲያዋጡ ተጠይቀዋል። በአሁኑ ወቅት ኡጋንዳን በመጎብኘት ላይ የሚገኙት የዓለም አቀፉ የወንጀል ፍርድ ቤት ዋና ዳኛ ተመሳሳይ ጥያቄ ያነሱ መሆናቸው ታውቋል። በጉዳተኞቹ ስም የተሰበሰበው ገንዘብ በኮንጎና በሰሜን ኡጋንዳ ጉዳት የደረሰባቸውን ወገኖች ለመርዳት ሲንቀሳቀሱ ለነበሩ ፕሮጀክቶች የዋለ መሆኑም ተነግሯል። ዚምባብዌ ውስጥ በመንግስት ሆስፒታሎች ውስጥ የሚሰሩ ነርሶች ረቡዕ የካቲት 22 ቀን የሥራ ማቆም አድማ አድርገው ውለዋል። ሥራ ያቆሙበት ዋናው ምክንያት በደሞዛቸው ላይ በተጨማሪ ሲሰጥ የነበረው ዓመታዊ ክፍያ እንዳይከፈል መታገዱን በመቃወም ሲሆን ወደ ሥራ ሊመለሱ የሚችሉት የተባለው ክፍያ እንደሚደረግ ማረጋገጫ ሲሰጣቸው መሆኑን ገልጸዋል። በመንግስት መስሪያ ቤቶች ውስጥ ያሉ ዶክተሮች ከሰባት ቀን በፊት የሥራ ማቆም አድማ አድርገው የቆዩ ሲሆን የነርሶቹ ሥራ ማቆም ሁኔታውን ይበልጥ ያባብሰዋል ተብሏል። የብሩንዲው ፕሬዝዳንት ለአራተኛ ጊዜ ለመወዳደር መወሰናቸው አገሪቱን ወደ ማያባራ ጦርነት ውስጥ ሊያስገባት ይችላል በማለት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴርዝ ገለጹ። ዋናው ጻፊው ይህን የገለጹት ለጸጥታው ምክር ቤት ባቀረቡት ዘገባ ሲሆን ለስጋታቸው መሰረት የሆነው የብሩንዲ ፕሬዝዳንት በቅርቡ የብሩንዲ ህዝብ ህገ መንግስቱን ለመቀየር ፍላጎት ካለው ለአራተኛ ጊዜ ለመወዳደር ፈልጋለሁ በሚል ንግግር ማድረጋቸው ነው ተብሏል። የብሩንዲ መንግስት ማክሰኞ ዕለት በሰጠው መግለጫ የተባበሩት መንግስታት ድርጅት ዋና ጸሐፊን ዘገባ ኮንኖ የተባበሩት መንግስታት ድርጅት ለራሳቸው ጥቅም ብቻ የሚያስቡ ጸረ ብሩንዲ የሆኑ ቡድኖችን አጠራቅሟል ብሏል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ለስደተኞች ስቃይ ተጠያቂው ወያኔ ነው። ሰሞኑን በደቡብ አፍሪካ በተለይም በኬፕ ታውን እየተካሄደ ያለው ጸረ ስደተኛ ጥቃት የሚያሳየው ነገር ቢኖር በዚያ ያሉ ኢትዮጵያውያን ስደተኞች ለአደጋ የተጋለጡት በወያኔ የተነሳ መሆኑን ነው። ከዚህ በፊት በደቡብ አፍሪካ ኢትዮጵያውያን መገደላቸውና መቃጠላቸው የሚታወቅ ነው። ኢትዮጵያ እንደ ሀገር ኔልሰን ማንዴላን ወታደራዊ ትምህርት ከመስጠትና ብዙ ከመርዳት ባሻገር ለደቡብ አፍሪካ ስደተኞች በሯን ከፍታ ተቀብላ ብዙዎቹንም በዩኒቨርሲቲ ሳይቀር ማስተማሯ የሚታወስ ነው። ያ ውለታ ተረስቶ ኢትዮጵያውያን ላይ ጥቃት አደረሱ ብለን ልንታዘባቸው ቢገባም ላለው የቀውስ ሁኔታ ተጠያቂዎቹ እነማን እንደሆኑ አንስተውም። ወደ መካከለኛው ምስራቅ ወጣት ሴቶች የሚጓዙትና ላስተቃቂ ዘረኝነት ተዳርገው የሚሰቃዩት በወያኔ የተነሳ ነው። እየተሸጡ ነው። በአገራችን ተመችቷቸው መኖር ቢችሉ ኖሮ ባልተሰደዱም ነበር። በሊቢያ፣ ሶማሊያ፣ የመን፣ ላምፓዱሳ ያለቁት ዜጎች የወያኔ ሰለባ ናቸው። በቅድሚያ የወያኔ ጨቋኝና ዘረኛ ገዛዝ ኢትዮጵያን ስላደህያት ወጣቶች በስራጥነት ስለሚሰቃዩ መሰደድን ተገደዋል። በሱዳን፣ በጅቡቲ፣ በኬንያ፣ በኡጋንዳ ተሰደው ኑሮን ለመቋቋም መጣራቸው ራሱ ይህንኑ ያመለክታል። ገነት ከሆነች አገር የሚሰደድ አይኖርም ከገሃነም እንጂ። በሊቢያ ወገኖቻችን በሃይማኖታቸው ምክንያት ቢታረዱ ካራጆች ጎን የሚቆመው ለዚህ ስደት ውዳቂ ቦታ ያደረጋቸው ወያኔ መሆኑ አይረሳም። ከዚህ በተያያዘም ወያኔ ከጥፋቱ ለማትረፍ የሚሰንፍ አይደለምና የበደለውን ዜጋ ህፃናትን ሳይቀር ይነግድባቸዋል። ይህ በዚህ ያለ ስደተኞችን አፍሪካ ዙሪያ ጥገኝነት በመስጠት ፈንታ ማሰቃየትና ማሳደድን የመረጡ መንግስታት ሁሉም የሚወቀሱ ናቸው። በተለይ በአሁኑ ጊዜ ዘረኛ የሆነ ፕሬዝዳንት መርጣ ጥላቻን የምታስተራጨው አሜሪካ አራያ የሆነችላቸው ጽንፈኞችና ዘረኞች በየቦታው እያየሉ ናቸውና የስደተኞች መከራ የሚጨምር እንጂ የሚቀንስ አይደለም። የአረቦች ጸረ ጥቁርነት ደግሞ ታሪክ ያረጋገጠው ነው። የደቡብ አፍሪካ ወጣቶች ደግሞ ስራአጥና የተበደሉ ናቸውና ለጸረ ስደተኛ ቅስቀሳ ጆሮአቸው ክፍት ነው። ዛምቢያና በደቡብ አፍሪካ ዙሪያ ያሉ አገሮች ባላቸው አቅም ጸረ አፓርታይዱን ትግል አግዘዋል። በብዙ መቶ ሺህ የሚቆጠሩ የደቡብ አፍሪካ ስደተኞችንም አስተናግደው ነበር። የደቡብ አፍሪካ ባለስልጣኖች የህዝብ ትኩረት በእነሱ ላይ እንዳይሆን ስደተኞችን ሰለባ ማድረጋቸው የሚጠበቅ ነው። ወጣም ወረደም ግን የዛሬ ዓለም ለስደተኛ የምትመች አይደለችም ቢባል ስህተት አይሆንም። ዘረኝነት፣ ጽንፈኛ ብሔረተኝነት ሰፍኗል። አገሮች የራሳቸውን ጥቅም ያውም በጽንፈኛ መልኩ ማስተናገዳቸው የሚጠበቅ ነው። የራሳችን አገር ከበዝባዦችና አምባገነኖች መጠበቅ ብንችል ይህ ሁሉ ስቃይ ባልደረሰብንም ነበር። ወያኔ ወጣቱ ፊቱን ወደ ትግል እንዳያዞር የተቻለውን ሁሉ አድርጓል፣ እያደረገም ነው። በተለይ ባለፈው ሁኔታ ስንት ወጣት ወደ አሜሪካና አውሮፓ እንዳቀና የምናቀው ነው። ትግል በስደት ከተተካ ግን አገርን መታደግ የሚቻል አይሆንም። ስለዚህም ምናልባት ጥርስን ነክሶ ስደት ሲኬድ የሚያጋጥምን አደጋ ሞት በዚሁ ለመቀበል ቆርጦ መነሳት የሚመረጥ ሳይሆን አይቀርም። አገር ነጻ ከወጣች ተሰዳጅ አይኖርምና መከራና ውርደት ይወገዳልና ማለት ነው። ከዚህ አቅጣጫ ሲቃኝ አገርን ለአጥፊዎቿ ጥሎ መሄድ ሳይሆን አገር አጥፊዎችን መታገል መቁረጡ መምረጡ የሚደገፍ ይሆናል። ወጣቱ ወያኔ ካጠመደለት የብክነት አዙሪት ርቆ የትግሉ ነው ህይወቴ ካለ ኢትዮጵያን ማዳን ይቻላል ማለት ነው። ከዚህም አንጻር ተሰደን አለፈልን የሚሉ ተመልሰውም ካስፈደዳቸው ጋር ገበታ ሊቀርቡ ቅርጫ ሊሻሙ የሚጥሩ ደግሞ ስምርታቸው የካሃዲ መሆኑ ሊነገራቸው ይገባል ማለት ነው። በወያኔ የተነሳ ተሰደው ተመልሰው ከወያኔ የሚሰለፉ አሊያም በአገር አድን ትግሉ መሳተፍን የሚሸሹ ታሪክ የሚወቅሳቸው መሆናቸውንም ማሳወቅ ተገቢ ነው። በለስ ቀንቷቸው ወደ አሜሪካና አውሮፓ ያቀኑትና ጥገኝነትንም ያገኙትም በኢትዮጵያና በአፍሪካ የሚሰቃዩትን ወገኖቻቸውን መርሳት የለባቸውም። ለደህንነታቸው መታገል ግዴታቸው መሆኑንም መርሳት የሚፈቀድላቸው አይደለም። እድላችን ሆኖ የስደተኛው መድረክ በጸረ ህዝቦች ተጨናንቋል። ስንት ጸረ ህዝብና የስደት ምክንያቶች ራሳቸው ተሰደው ግን ተመችቷቸው የሚኖሩ ናቸው። አሜሪካና በአውሮፓ ያሉትን የቀይ ሽብር ወንጀለኞች ያጤኗል። የደርግ ነፍሰ ገዳይ ካድሬዎችና መኮንኖች፣ የወያኔ ህዝብ ጨፍጫፊዎች እነ ሐሰን አሊ፣ ዘገየ ሎሊሶ ወዘተ ደልቷቸው እየኖሩ ነው። የመንግስቱን ቦርጭ በሐራሪ ጨምሯል። የስንቱን ልጅ ገሎ አልፎለታል እንጂ ለፍርድ አልቀረበም። ይህ አረመኔ የኢትዮጵያን ጠላቶች በሚገባ የሚያስተናግዱት ባዕድ አገሮች ለውለታቸው ለክህደታቸው እየከፈሏቸው ነው። ሌላ ምክንያትና ምስጢር የለውም። ኢትዮጵያ የፍትህ ሳይሆን የግፍ አገር ከሆነች ዓመታት አልፈዋል። ስደት እንደሚቀጥልና ስደተኛው እንደሚበዛ የሚመለከታቸው ክፍሎች ሁሉ እየገለጹ ነው። የወያኔ ግፍ የሚቆም አይደለምና መውጫ መፍትሄ ያጡት መሰደዳቸው የሚቀር አይደለም። በቅድሚያ ግን ሁሉም ስደት መፍትሄ እንዳልሆነ፣ ማንም ሊያስተናግደን ፈቃደኛ እንዳልሆነ፣ ስደት ሞትን አርቅም ያመጣዋል እንጂ የተባለውን መገንዘብ ያስፈልጋል። ለሀገር ከመሞት በሱዳን እጅ መውደቅ በየድንበሩና ባህሩ ማለቅ ሊመረጥ አይገባውም። መጥፊያው መልሚያው መስሎ ይታየዋል ተብሏል ለሰው። ከመጣዱ ወደ ሰዓት ወርምጃን አንወሰድ የሚለው ምክር መሰረት ያለውና አቅም ነው። የተጀመረውን ትግል ወደፊት ለመግፋትና ወያኔን ለማደባየት የሚታገለው ወጣት ቁጥር መብዛት መጨመር ይገባዋል። የወጣቶች ለስደት መዳረግ ለወያኔ እንጂ ለሀገር አድን ትግሉ የሚጠቅም አይሆንም። በስደተኛው ሊነግዱ የሚጥሩትና አወናብደው ኪሱን ሊያወልቁ ለሚቋምጡት ይመች እንደሆነ እንጂ ለተሰደጁም ኢትዮጵያዊ የሚበጅ አይደለም። ወያኔ በአገራችን ውስጥ ባሉት በርካታ ስደተኞች ነግዶ ብዙ መቶ ሚሊዮን ዶላርን አትርፏል። ወጣቱንም እንዲሁ ለስደት ሲዳርግ ሆነ ለመመለስ ሲደራደር ትርፍን አስቀድሞ ነው። በአገርም በስደትም ሞታለው ማለቱ ስላልቀረ አገርን ለማዳን ታግሎ በአገር ለአገር መስዋዕትነትን መቀበሉ የተሻለና የተቀደሰም ነው። ለነገሩ አብዛኛው የኢትዮጵያ ወጣት አሁንም ነዋሪነቱ በአገር ነው። ትግልንም የደፈረው በስቷል። ስደት ወደ ጫካ የሚሆንበትም ጊዜ መጥቷል። ኢትዮጵያውያን ለውርደትና ስደት የሚዳረጉበት ጊዜ ማክተሚያው ተቃርቧል። ሐቁ ይህ ነው። በሊቢያም በደቡብ አፍሪካም በአውሮፓና አሜሪካም ውርደት ተቀባይ ተሸካሚ ቻይ የሆነው ወያኔ ለዚህ ስለዳረገን ነው። ዋናው ጠላታችን አረመኔውና ጸረ ኢትዮጵያ ወያኔ ነውና ወያኔን ለማስወገድ መራራ ትግል ማካሄድ ብሔራዊ አገራዊ ኢትዮጵያዊ ግዴታችን ሆኖ ይገኛል። በአገር አድን ትግሉ እንሰለፍ። ጸረ ወያኔ ትግላችን ይፋፋም። አድዋ ከረሳሽ ቃልሽንም ካጠፍሽ አድምጪኝ አድዋ እጅጉን ታዘብኩሽ። አገሩን አክብሮ ካፈር የወደቀው ከዚያ ጀግና ልጅሽ ቃልን የገባሽው አልነበረም እንዴ አገር አክብረሽ ልትይዩ? ታዲያ ዛሬ ግልግጥ ጊዜ ተደምሮ ውሎውን ለጨልም ከቀን ጋር አብሮ ጠላት ታሪክ ሲፍቅ በቀነ ቀጠሮ አንቺ ከበቀለ አረም ጋር ተማክሮ ደንቢ አይሆንም ምትክ ምንድን ነው ዝምታ? ዳግማዊ ምኒልክ ራስ መኮንንን አሉላ ባነጋን ባልቻልም ወበና ሌሎችንም ጀግኖች ዛሬም ፍጠሪና እምቢልታ ይነፋ ከበሮ ይመታ ታሪክሽ ሲከተፍ ምንድን ነው ዝምታ? ከማህፀንሽ በቀል ያበሻ ራሙቻ ልጅሽ የገደለው ጠላት ጉዲፈቻ ሮምሰር ሸክላ የጦቢያ ጉልቻ አካልሽን ካሰበው ለዳረጎትነት ባምቻ ጋምቻ አድምጪኝ አድዋ። መለስ ሙሶሎኒ ሙሶሎኒ መለስ ማለት አንድ ናቸው። ክብርሽን የመድፈር ክፉ ምኞታቸው የጠላትነት ህልም አመታት አርግዞ ቀን ያዋለዳቸው። አድዋ ለኢትዮጵያ ልጆች ካልሆነ በስተቀር ለአገር ጠላት ልብሽ ላይወድቅ በፍቅር አውቃለሁ እንዳሰርሽ አሁንም የቃል ክር። አድዋ ጥሪዬን አደራ አስተጋቢ
ጦቢያ ማይሻላት ከቤት እንዳትገቢ ትብረት ለድል ቃልን አውልተሽ አራቢ ያን ጊዜ ልጆችሽ ከደደፉት ጠላት አንደኛው ሰላቾ የሸናበት ፍሬሽ ጭቦጊት አፍርቶ ያራባራ ሙቻ አገርሽ ላይ ዘርቶ አድዋ የነበልባል ጀግኖች ፍቅረኛ ጋሜዋ ዛሬ ማይገሰስ ክብረ ንጽህና ጠቅላላ ኢትዮጵያ ነውና ጋሻ አድዋ ያፈር የሆነው ወራሪን መክቶ አካሉ ቢተኛም መንፈሱ ተነስቶ ጦር ይሁን አሁንም ገዳይ ጠላት ወቅቶ የጀግኖች ስራቸው ፍሬያቸው ጎምርቶ ሲወቃ እንዲስተዋል የባንዶች እንኩቶ የራያና ዘቦ የተምቤን የእንደርታ የክብታ አውላሎ የሽሬ ያጋሜ ያክሱም ያድዋ ህዝብ መላ ትግራይ ነቅሎ አዲግራት አባዲ ሰለክለካ ውቅሮ ማይጨው መቀሌ ኩያ ከተማ ከወገኑ አብሮ አግበ ከወድ ቁቢ ካሉላ ተማክሮ ስሙን ለመጠበቅ ታሪኩን አክብሮ ለዮሐንስ ምኒልክ ከሚካኤል ጋራ ካሉላ መኮንን ከባልቻ ጎበና ከሀብተ ጊዮርጊስ ከአብርሃም ከሞገስ ከሮሞ ገበሬ ከዘር አይደረስ ከአባ መላው አሎም የጦርነት የጦር ስልት ተምሮ ከሌሎችም ጀግኖች አደራውን ቋጥሮ ከቃላቸው ቃሉን አዋልዶ ተማክሮ ከኢትዮጵያዊነት ከሰው ልጅ ምንጭነት ከድንቅነሽ ቋንቋ ከአዳም መነሻነት የቃሉን ውል ዘክሮ ያገር ካሊን ባንዳን እንቢ ብሎ ተነሳ ማለትሽን በወል ተማምሎ ከአንቺ ጋር የመጣች ነገረችኝ ወብ አይዞሽ በርችልኝ ካላሸነፍ በቀር እኔም ላላርፍ ላይሽ የጣለውን የግርዶሽ ደመና ከላይሽ ሳልገፍ አድዋ ኢትዮጵያ ልጆች ካልሆነ በስተቀር ለአገር ጠላት ልብሽ ላይወድቅ በፍቅር አውቃለሁ እንዳሰርሽ አሁንም የቃልክር አድዋ ጥሪዬን አደራ አስተጋቢ ጦቢያ ሳይሻላት ከቤት እንዳትገቢ ህብረት ለድል ቃልን አጉልተሽ አራቢ አድዋ ጭንቅላት ላይ ወጥቶ ጠላትን እንደባብ እራስ የሚመታው የጣይቱ ጠላ ያኔ ጠመቀችው መቀሌ እንዳ ኢየሱስ በክብር ያኖረችው አደራ ባለጌ ከሃዲ ሰይጣን እንዳበላሸው አድዋ ኢትዮጵያዊነቱን ዜግነት ሀገሩን ከሃዲስ ሸጠው ለእርድ እንደ ፍሪዳ በዶላር ገበያ ፓውንድ ቢሰናዳ አዶም ባድመ ዛላምበሳ እንደ ማርያም ሸዊቶ ደግሞ እንባ ፈሎዳ ወርቃምባም ባላጌ ትግራይ ሰውነት ተራራና ሜዳ እሳተ ገሞራ ሆኖ ባርበኝነት ጠላት እንደነዳ ከመላው ኢትዮጵያ ተሰባስበው በአንድ ወራሪ ፈላቸውን ገጥመው በማርበርበድ ላፈሪሽ ካፈሪሽ እየጣሉ ወድቀው ሞታቸውን ገለው በሞታቸው ሞት ላይ በመወለዳቸው አካልሽ ባክብሮት አቅፎ የያዛቸው ትናንትና ዛሬም ነገም ከነግ ወዲያ ጠላት የሚፋጀው ወዳጅ የሚያኮራ ገልና ስማቸው ይዘከሩላቸው ይናገራጥማቸው የታሪክሽ ዋቢ ምስክሮች ናቸው አድዋ መልእክቴን አድርሺ ቀይ ባህርን ይዘሽ ለአፋር ምድር ጠቅላላ ምንም ቦታ ሳይቀር ዳላክን ባና ሰንዳውና አፍዲራ ዳሉልም ጆቢና ለአፋር ህዝብ በመላ ለአፋር ህዝብ በመላ ከአሰብ ተነስተሽ ጅቡቲ ጠረፍ በጋራኒነቱ ሁሉም ባንድነት በኢትዮጵያዊነት በኢትዮጵያዊነት ሊታደግ በትግሉ ሀገር ዜግነት ገንዞ ሊቀብረው ሞቱን በማሞት ታሪክ አስከብሮ ገሉን ለመጻፍ ህብረት ለድል ብሎ ሰለፍ አድዋ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ አርባ ቁጥር 5 የካቲት 2007 ዓመተ ምህረት የካቲት ሲታወስ የህዝብ ድል አይቀሬ ነው። የካቲት ለኢትዮጵያውያን ሁሉ ልዩ ስፍራ ያለው ታሪካዊ ወር ነው። የካቲት ባንድ በኩል በነጻነትና በአገር ፍቅር ስሜት ልባቸው እየነደደ መሰዋዕት ሆነው ያለፉትን ወገኖቻችንን በቁጭት ሲያስታውሰን፣ በሌላ በኩል ደግሞ በእነሱ መሰዋዕትነት ውጤት በሆነው ድል አንገታችንን አቅንተን በመሄዳችን በቃልም ሆነ በጽሑፍ ሊገለጽ የማይችል ስሜት በአእምሯችን ውስጥ ይጭራል። የነጻነት ግንብ ፈራርሶ ወደቀበት። ያ የጨለማ ዘመን ነጻነታችንን አንነጠቅም ክብራችንን አናስደፍርም በማለት በርካታ ኢትዮጵያውያን መስዋዕት ሆነዋል። በትግላቸውም ያገራቸውን አፈር በደማቸው አብኩተው የባርነትን አለት ባጥንታቸው ጠርበው የነጻነትን ግንብ አንጸውበታል። አንድ ህዝብ ታሪኩን ሲያስታውስ በቅርሱ ለመኩራራት ወይም በጎደለው ለመሳቀቅ ሳይሆን ካለፈው ጠቃሚን ትምህርት ለመቅሰምና ይህንንም ለመጪው ትውልድ ለማስተላለፍ ነው። ተስፋን ለመጪው ትውልድ የሚያስተላልፍ ዜጋ ሁሌም ሕያው ነው። ታሪክን የማስታወስና የመዘከር ልምድ የህዝብ ጸጋ ነው። በየካቲት 66 የፈነዳው ህዝባዊ አብዮት ግፈኛን ስርዓት ከማስወገዱ ሌላ የህዝብን የትግል መንፈስ እና ጽናት ህብረት ቆራጥነት በሚገባ አሳይቷል። ከ30 ዓመት በፊት ግፍ የለመደች መሬት ሆነችና አገራችን ኢትዮጵያ የህዝብ ድል በአምባገነንነቶች ተነጠቀ። ያኔው የ17 ዓመቱ እንክርዳድ በተራው ጊዜውን ጠብቆ ሲታጨድ ደግሞ ሌላ እንክርዳድ ራሱን ወያኔ ብሎ የሰየመ አረም ፈልቶና አገርን ጨምድዶ ይዞ እነሆ በየካቲት 66 በደም ታጅበው ተስተጋብተው የነበሩ የህዝብ ጥያቄዎች ዛሬም ምላሽ አልባ ሆነው የህዝብን ስቃይ ገላጭ ሆነው በመቀጠል ላይ ናቸው። ከዴሞክራሲያ ግፍ አይፈሬ መሬት እንክርዳድ ያበቅላል። ቀድሞም ቢሆን በዘር በሃይማኖት በጾታና በእድሜ ሳይከፋፈል እንደ አንድ ሰው በመሆን የጠላትን ወረራ ለማክሸፍ ከዘላለም ባርነት የአንድ ቀን ነጻነት ባንዳ ዘሬ በሚል መፈክር ዙሪያ ተሰባስቦ በአርበኝነት ተሰማርቶ ለአገሩ ነጻነት የሚፈልገውን መስዋዕትነት ከፍሏል። በዚህ ጦርነት የፋሽስት ጦር ባደረገው ኢሰብአዊ ጭፍጨፋ በርካታ ሕፃናት፣ ሴቶችና አረጋውያን ሰለባ ሆነዋል። እዚህ አይነቱ ጭፍጨፋ በዓለም ታይቶ የማይታወቅ መሆኑ ቢነገርለትም የኢትዮጵያን አርበኞች የዓላማ ጽናት አላናጋውም። እንዲያውም ለነጻነታቸው ሲሉ በወደቁ ጀግኖች ምትክ ለአገራቸው ሉዓላዊነትና ለሰንደቅ ዓላማቸው ክብር ሲሉ በወደቁ አርበኞች ምትክ ቁጥር ስፍር የሌላቸው ወጣት የነጻነት ታጋዮችን ማፍራት ቻለ እንጂ ከጀመረው ትግል አላዘናጋውም። ከፊት 12 የዚህ መስዋዕትነትና ጀግንነት መታሰቢያ ቀን ነው። ይኸው በአይነቱ የመጀመሪያው የሆነው የኢትዮጵያውያን የካቲት ገድል ማንነቱ ተረስቶና ተረግጦ በቀኝ ግዛት ቀንበር ስር በሚማቀቅበት ወቅት የተገኘ ድል በመሆኑ የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝብ ድል በመሆኑ አገራችንን የአፍሪካውያን የነጻነት ተምሳሌት ሲያሰኛ ይኖራል። የካቲት የድላችን አርማ ነው። የካቲት ለአገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲት ጠላት በጎሳና በሃይማኖት ከፋፍሎ የኢትዮጵያን ሕዝብ ደም በማቃባት ስሩን ሊሰድ ያሰበበትና የከሸፈበት ወር ነው። በተለይም አሁንም ሆነ መጪው ትውልድ እስከ ዛሬና ለመጪውም በኢትዮጵያውያን ዘንድ በምርዴት የሚታሰበው የካቲት የፋሽስት ጭፍጨፋ እነዚያን ጀግኖች አባቶቻችንና እናቶቻችንን የአገር ፍቅር ስሜት ዘወትር እንድናስብ ያደርገናል። የአገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ በግራቪያኒ ላይ ቦምብ በመወርወር የአገርና የወገንን ፍቅር ስሜት የገለጹት አብርሃ ደቦችና ሞገስ አስገዶም ይታወሱናል። የጀግኖች አባቶቻችንና እናቶቻችን የአርበኝነት ፈለግ በመከተል መሬት ለአራሹ ዳቦ ለተራበው የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡት ምሁራን ብዙሃኑ አርሶ አደር ሕዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ ከዚሁ ጋር ተያይዞ በግሃድ ይታይ የነበረውን የብሔረሰብ ጭቆና ደግሞ በዝምታ ሊያልፉት አልቻሉም። የኢትዮጵያን አንድነት በጭቆና ላይ መስርቶ ለማረጋገጥ መጣር የማይሰራና ኢሰብአዊ ነው ያሉት እነዚህ ምሁራን ለሀገራቸው ደህንነት ውድ ሕይወታቸውን ለመስጠት የተነሱ በኋላም የሰጡ በመሆናቸው የሕዝብ አንድነት በዴሞክራሲና በሕዝብ መብት መረጋገጥ ተመስርቶ ለሀገር አንድነት መገንቢያ ይሁን ሲሉም ተማግተዋል። የካቲት 1966 የለውጥ እንቅስቃሴ ጥሪ ድብብቆች ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆና አለና እናስወግደው፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከኋላ ቀርነት ተላቃ እንደ ሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትጓዝ በሚል ቆራጥ መንፈስ የተደረገ እንጂ የአፍ አርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ከላይ ያሰፈርነው ሐቅ የዚያን ትውልድ ራእይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር፣ ዛሬም ነው። በመሆኑም ህዝባዊነቱ ሊካድ የማይችለው የየካቲቱ እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግሥትና የቢሮ ሠራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና በአጼው መንግሥት ተደብቆ የነበረውን ድርቅና ረሃብ ይባ በማውጣትና የባለሥልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና አጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎችን በመገምገም በሀገራችን ይታይ የነበረውን ኋላቀር ስርዓትና በዓለም ደረጃም የቅኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ ያነገበ ተራማጅ ትውልድ ነበር። የካቲትን ስንዘክር በሀገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የሀገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና ቴክኖሎጂያዊ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ ሀገሩንና ሕዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ትውልድን የምንዘክርበት ታሪካዊ ወር ጭምር ነው የካቲት። ያ ትውልድ ለሕዝብ እታገላለሁ ብሎ ስለተነሳ ስርዓቱ ሲያባብለው ግን አልከዳም፣ አልተገዛም፣ ቃሉን አልለወጠም፣ ቃል ኪዳኑን አላፈረሰም። ሆዱን ወዶ አፉን ክዶ ክፉ ለምዶ አልነበረም ያ ትውልድ። ትግል ቆራጥነትን ይጠይቃልና አስፈላጊውም ወኔ ነበረው። ትግል መስዋዕትነትን ይጠይቃልና ለአገሩና ለወገኑ ሊሰዋ ዝግጁ ነበር፣ ተሰውቷልም። የካቲት 66 የዚህ ቆራጥነትና አገር ፍቅር መንፈስ ነጸብራቅ የሆነው ትግል ውጤት ነው። የእናት ወድ ዥንጉርጉር እንደተባለው ደግሞ ህብረተሰብ አንድ ወጥ አይደለምና ቅራኔዎች የለውጥ አዋላጅ ናቸውና በየመደቡ በየፈርጁ ለጥቅሙ መቆም የሚጠበቅ ነውና የህዝቡ ድል በታጠቀው ክፍል ሲነጠቅ ለባለነፍጥ ያደሩ ጥቂቶች አልነበሩም። ደርጉ የህዝብን ድል የነጠቀ ኃይል ሳይሆን መብትን አስከባሪና ለውጥን አረጋጋጭ ነው ያሉ አብረውት ተሰልፈው ለራሳቸውም ለህዝብም መከራ የሆነን አገዛዝ ደገፉ፣ አጠናከሩ። ስርዓቱ የግፍ አገዛዙን ለመጠበቅ በባዕዳን ተደግፎ የሽብር ክንዱን በህዝብ ላይ ሲያሳርፍም የተከተለውን አሰቃቂ እልቂትና ፍጅት ሁላችንም የምናስታውሰው ነው። በዚህ ክፉ ዘመን ደግሞ ራእዩን ያረሳውና ወኔውን ለጭብጦ ያልቀየረው ክፍል ታሪክ ዘወትር በሚዘክረው ጀግንነት አረመኔውን መንግሥት አገለ፣ መስዋዕት ሆነ። ዛሬ ይህ አይነቱ ቆራጥነትና ለሀገርና ዓላማ ታማኝነት አጥቶ አንዳንዴም ጸረ ወያኔው ከመለስ ደጋፊው አልለይ እያለ ባስቸገረበት ወደ ኋላ መለስ ብለን የካቲቱን 66 ተመክሮ መገምገም ማስታወሱ ጠቃሚ ይሆናል። የአጼው አገዛዝ ለተለዋዋጩ የአገራችን የፖለቲካና ማህበራዊ እውነታ ተገቢውን መልስ ለመስጠት አለመሞከሩ፣ ህዝብን ያሳተፈ ዴሞክራሲ እንዲመጣ ለተደረገው ትግል ለቀረበው ለህዝብ ጥያቄ የዝሆን ጆሮ ይስጠኝ ማለቱ፣ ለብሔር ብሔረሰብ እኩልነት አለማረጋገጡ፣ የመሬት ስርዓት ለማሻሻል አለመፈለጉ፣ የሃይማኖት እኩልነትን አለማረጋገጡ፣ ትውልድን ጎጂ የሆነ የትምህርት ስርዓት በመቅረጹ ወዘተ የተነሳ የመደብ ቅራኔው በህብረተሰብ ውስጥ እንዲያድግና እንዲከር በተለያዩ የአገሪቱ ክፍሎች የተበታተኑ የሽፍትነት ባህሪ ያላቸው በዝቅተኛም ደረጃ ቢሆን የድርጅት ቅርጽን የያዙ የአመፅ እንቅስቃሴዎች እንዲስፋፉና ህዝቡ ለትግል እንዲነሳሳ ሁኔታዎች እንዲፈጠሩ አድርጓል። ውድቀቱንም ጋብዟል ማለትም ይቻላል። በወቅቱ በተለይም በሀገራችን ደቡባዊ፣ ሰሜናዊና ምስራቃዊ ክፍሎች ተበደን ተረገጥ የሚሉ ብሔር ብሔረሰቦች በትጥቅ የተደገፈ እንቅስቃሴ በማድረግ ከኃይለ ሥላሴ አገዛዝ ጠባቂዎች ጋር መጋጨታቸው ስርዓቱ በቅራኔዎች የተሞላ መሆኑን አረጋግጠዋል። መጨረሻም የአጼው አገዛዝ በአገሪቱ የተከሰቱትን ህዝባዊ እንቅስቃሴዎች በሰላምና ዴሞክራሲያዊ በሆነ መንገድ ለመፍታት ባለመቻሉ በጠመንጃ ኃይል ለታጠቀ ወታደራዊ አገዛዝ አገሪቱን አሳልፎ በመስጠት ራሱም ጠፋ። የአጼውን አገዛዝ የተካው ወታደራዊ የምርጥ መኮንኖች አገዛዝ ስልጣን ይዞ በቆየበት 17 ዓመታት ለአገዛዙ አስጊና ተቀናቃኝ ወይም የተለየ ሐሳብ ያላቸውን ንጹሃን ዜጎች በተለየ የተማሪውንና ለዚያች አገር ክብርና እድገት ይንገበገብ እና ይቆጭ የነበረውን ታጋይ ትውልድ በመፍጨት በመላው አገሪቱ የሰቆቃና የእልቂት ማዕትን አወረደ። የአገሪቱንም ኢኮኖሚ ወደ አዘቅት እንዲወርድ በማድረግ ህዝቡ ለረሃብና ለከፋ ድህነት እንዲጋለጥ አደረገ። የደርግና የአጋሮቹ ወንጀል ዛሬ ጊዜ አልፏል በሚል የሚረሳም ወይም የሚበረዝም ሊሆን አይችልም። በርታቹ ኮሎኔል ኢትዮጵያን አሽመድምዶ ለወያኔ ሰጣት፣ ኢትዮጵያን ካዳት፣ አጠቃት። ደርግን የተካው የወያኔ አገዛዝ በኃይል በምኒልክን ቤተመንግስት ከተቆጣጠረ ጊዜ ጀምሮ በአገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲን በመንደፍ የአንድን ቡድን አምባገነንነት አንግሷል። በአገዛዙ መዋቅሮችና በአያሌ የማምረቻና የማከፋፈያ ድርጅቶች፣ በሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ሳይቀር ጣልቃ በመግባት የዜጎችን መብት በመደፍጠጥ በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ በመጉዳት ኢትዮጵያዊነትን በጽኑ እያዳከመ ይገኛል። አገዛዙ የዴሞክራሲና የሰላም ጠንቅ በመሆን ሌሎች ተቃዋሚ ድርጅቶች በአገራቸው እንዳሻቸው ተደራጅተውና በነጻ ተዘዋውረው የፖለቲካ አመለካከት ክፍታቸውንና ዓላማቸውን ለሕዝቡ አስረድተው ሰላማዊና ዴሞክራሲያዊ መንገድ እንዳይሳተፉ አግዷል። የተለየ አመለካከት አላቸው የሚላቸውን ምሁራን ከሥራ አባሯል። ያገዛዙን የጎጥ ፖሊሲ የተቃወሙትን አገር ወዳድ ዜጎችን በመጨፍጨ በማሰርና በማሳደድ ያሸብራል። ወያኔ ለባዕዳኑ ተንበርክኮ የእነሱን ጥቅም አስጠባቂነቱን ብቻ ሳይሆን የህዝብ ጠላትነቱን በሁለንተናዊ መልኩ እያስመሰከረ ይገኛል። ወያኔ የራሱን ህገ መንግስትና የደነገጋቸውን ህግጋትና ደንቦች ሳይቀር ያለምንም ይሉኝታና ሀፍረት በመጣት የአንድ ፓርቲ የበላይነትን አንግሷል። በህዝቡ ዘንድ ፍራቻና ጥላቻን ያሳደረ ፍጹም አምባገነናዊ ቁጥጥርን በመላ አገሪቱ ላይ አስፍኗል። በፌዴራሊዝም ስም አገዛዙ ባለፉት ድፍን 24 ዓመታት የገነባው የአንድ ፓርቲ ፈላጭ ቆራጭነትንና ፍጹም አምባገነንነትን ነው። ስልጣን ላይ እንደወጡ ሲፎክሩበት የነበረው የዴሞክራሲያዊ ስርዓት ግንባታና የሰብአዊ መብት መከበር የአገር ሉዓላዊነትን በማስደፈር በአፈናና ግድያ እንዲሁም በሽብር ተክተው የአገዛዙን ማንነት በአደባባይ አጋልጠውታል። ዛሬ በህወሓት ወያኔ አባላት ቀጥተኛ ቁጥጥር ስር ያሉ ድርጅቶችና የንግድ ተቋማት በሚደረግላቸው ልዩ የሆነ አድሏዊ እንክብካቤ አብዛኛዎቹ በሚደነቅ ሁኔታ ከመቀጽበት እየበለጸጉ፣ ሌሎች ደግሞ እየተዳከሙ እየተገለሉና እየተዘጉ በመሄድ ላይ ይገኛሉ። በአገሪቱ የሚገኙ ልዩ ልዩ የኢኮኖሚና የንዋይ ተቋማት በወያኔ ድርጅት አባላትና ቤተሰቦች እንዲያዙ በመደረጉ ተጠቃሚዎቹ የአንድ ቡድን አባላትና ቤተሰቦች ሲሆኑ የተቀረው ዜጋ የበይ ተመልካች ለመሆን ተገዷል። ከውጭ በብድርና በእርዳታ በህዝብ ስም የሚገኘውን ንዋይ በህገ ወጥና አይን ባወጣ የዘረፋ አሰራር ከባዕዳኑ ጋር በመመሳተር የግል ኩባንያዎቻቸውን በማጠናከርና ለክፉ ቀን ይሆነናል በማለት በቢሊዮን የሚቆጠር የህዝብ ሀብት በአውሮፓ፣ በአሜሪካና በእስያ ባንኮች በማከማቸት ላይ ናቸው። የገዢው ፓርቲ በሚከተለው የይስሙላ የነጻ ገበያ ኢኮኖሚ ስርዓት የሚታየው በንግድና በልማት ስራ ላይ የተሰማሩትን ታታሪና ብቃት ያላቸው ኢትዮጵያውያን አገዛዙ አባል ባለመሆናቸው ብቻ የንግድ ፈቃድ፣ ብድርና የውጭ ምንዛሪ ላይ በሚያወጣቸው የተዛቡ ህጎች የተነሳ ማነቆን በመፍጠር በንግዱና በልማቱ እንቅስቃሴ እንዳይተሳተፉ በማድረግ ተስፋ አስቆራጭ ደባል ይፈጽማል። ለምሳሌ አገር በቀል ባለሀብቶች ልክ የባዕዳኑ ትጃሮች ተጠቃሚ እንዲሆኑ ተደርጓል። በአጠቃላይ ወያኔ የሚያቀነቅነውንና የሚያካሂደው የኢኮኖሚ ስርዓት በባለሙያዎች በቂ ጥናትና ዝግጅት ያልተደረገበትና ፍጹም አቅጣጫውን የሳተ ዳግማዊ አሰራር እና ለንቅዘት የተመቻቸ በመሆኑ ነው ሀገራችን ኢኮኖሚ ለከፋ አደጋ ተጋልጦ ይገኛል። በአጠቃላይ የችግራችን ምንጭ የሆነው የወያኔ አገዛዝ እስካልተወገደ ድረስ የሀገራችን ሰቆቃና ስቃይ ማባሪያ የሌለው ለመሆኑ መጽሐፍ ገላጭ አያስፈልገው። በየካቲት 1966 ዓመተ ምህረት የፈነዳው የኢትዮጵያ ህዝብ አብዮት ያነሳቸው መሰረታዊ የዴሞክራሲ ጥያቄዎች ዛሬም አልተመለሱም። የዚህ ህዝባዊ እንቅስቃሴ አብይ ዓላማ በሀገሪቱ ፍትህ የሰፈነበት ስርዓት መትከል በመሆኑ እስካሁን በተከታታይ በሀገራችን የተተኩት አገዛዞች አምባገነን በመሆናቸው ህዝባዊ ትግሉ አሁንም በሂደት ላይ ይገኛል። ይህ ትግል ህዝቡን የስልጣን ባለቤት ማድረግ ሲሆን ታዳሚዎቹም ህዝብና የህዝብ ወገኖች ብቻ ናቸው። ሌላ ህዝብን ለስልጣን የሚያደርስ አቋራጭ መንገድ የለም። የህዝብ ትግል የሚያመጣው ለውጥ ስር ነቀልና ጠንካራ የሀገር መሰረት የሚጥል በመሆኑ የሀገርና የህዝብ ጠላቶች ይጠሉታል፣ ይፈሩታል፣ በጽኑም ይታገሉታል። የህዝባዊ ትግል ግቡ ሩቅ፣ መንገዱም ዳገታማና ጠመዝማዛ፣ ጉዞውም አድካሚ ነው የሚባለውም ይህንን ሁሉ ፈተናና መሰናክል ማለፍ ስላለበት ነው። በየካቲት 1991 ዓመተ ምህረት የወጣው ዴሞክራሲያ እንዲህ አስፍሮ ነበር። የካቲት 66ን አብዮትና የህዝብን ታሪካዊ ትግል ስንዘክርም አንዱን የካቲት ሸኝቶ ሌላውን ሲቀበል የከረመው የሀገራችን ህዝብ እጣው ከጅጎሬ ወደ ጅዋሻ ቢመስልም በትግሉና በመስዋዕትነቱ ታሪክን መቃኘቱ ማደሪያውን እጣውን ሊለውጥ ሊያሻሽል መዋደቁን ለመዘገብ ነው። የገዢዎች ዜና መዋዕል መሰረትነቱ ተሰርዞ አንጀቱን በድግ ጠፍሮ አስሮ ከተፈጥሮም ከባለስልጣኑም ተጋድሮ ይህችን አገር በላቡና በደሙ ማንነቷን የረገጣት አሻራውን አሳርፎባት አገር ያደረጋት ብዙሃኑ ጭቆን ህዝብ ትንሽ ብላጭ አገር ትላጭ እንዲባል በተናቀው ክንዱ የጀመረው ጉሸማ ትግል የስርዓት ለውጥ ወልዷል። በየካቲት 66 ህዝባዊ ትግል በግንባር ቀደምትነት ከተማ ጎልቶ ቢታየም ስርዓቱ የህዝብን እንቅስቃሴ እንዳያኮላሽ እንቅፋት የሆነበት የትግሉ መፈክሮች፣ ዋነኛ ጥያቄዎች የህዝብን መሰረታዊ ብሶትን፣ ፍላጎቱን ያስተጋቡ መሆናቸው ነው። የወቅቱ ታጋይ ምሁራንም ሚናቸውን ሲፈርጁ በህዝብ አንደበትነት በመሆኑ መሬት ላራሹ ብለው ሲፋለሙ፣ እኩልነት ብለው ሲዋደቁ፣ ሰራተኛው ህዝብ አለመብት ይሁን ብለው ሲሰለፉ፣ እጁ ለተነፈገው ግና ግሮ ጥሮ ላስተማራቸው ሰፊ ህዝብ ላንቃ ሆኑት እንጂ መፈክሩን አነገቡለት እንጂ ሌላ ዓላማም ሆነ ግብ አልነበራቸውም። የካቲት አብዮት ሲገመገም ኋላ የተከሰተው መርገም ግንዛቤን የሚለውጥ መሆን የለበትም። አብዮቱ በእርግጥማ የስርዓትን ለውጥ ያስከተለ ትግል ነበርና ከተሳታፊዎቹ የየግል ይዞታና እምነት ባሻገር የጭቁኑ ህዝብ ታሪክ ሰሪነት አለዋይነትን ያስመዘገበና ያንን የገለማ ግን በእብሪትና በግፍ የጨቀየውን ስርዓት ያዋከበና የደረመሰም ነበር። ካቲት አብዮት በደርግ ተብየው ማጅራቱን ቢመታም አዲስ ገዢ መደብ ቤተ መንግሥት ከመግባቱ በፊት የበሰበሰውን ስርዓት አስወግዷል። የካቲት አብዮት ደርግን አልወለደም፣ በዝባዡን አጼውን ስርዓት ግን ቀብሯል። በዚህ በተራዘመ ህዝባዊ ትግል የኢትዮጵያ ህዝብ የከፈለው መስዋዕትነት እጅግ የከፋና የመረረ ድሉም እንደዚያ የራቀበት ምክንያት ከላይ በሐቅ የተነሳ ነው። ህዝብን ለስልጣን ባለቤትነት የሚያበቃው ግዙፍ ድል መስዋዕትነት መጠየቁ መጠርጠር የለበትም። በዚህ መስዋዕትነት የማታ ማታ ድሉ አይቀሬ መሆኑን እርግጠኞች ነን። የማይናወጠው ጽናታችንም ምንጩ ይኸው በህዝብ ላይ ያለን ፍጹም የሆነ እምነት ነው። የአገርና የህዝብ ፍቅር ስሜት ጠብቆ ለማስተላለፍ የካቲትን ታሪክ በሚገባ መመርመርና ማወቁ ተገቢ ነው። የዛን ዘመኑ ትውልድ የመሰረታዊ ለውጥን አስፈላጊነት አምኖ የታገለበት ምክንያት ከላይ በስፋት እንደተጠቀሰው የሚወዳት ሀገሩን የበለጸገች ለማድረግ የህዝቡን ፍትሃዊ ስርዓትን እድገትን ለማስገኘት የሀገርን ህልውናና የዜጎችን አንድነት የሚፈታተኑ ወቅታዊ ችግሮችን በቅጡ በማጤን መፍትሄ ለመጠቆምና ለመሻት ይበጃል ብሎ ያመነበትን ሐሳብ ተግባራዊ ለማድረግ በማሰብ ጭምር ነው። ዛሬን ያን የታገለ ትውልድ የሚያወግዙ ብዙዎቹ ካረመኔው ደርግ አብረው ትግሉን ሊያጠፉ ህዝብን የጨፈጨፉ ሊሸፍኑት ያልተቻላቸው ሀቅ የትውልዱን ጀግንነት፣ ቆራጥነት፣ ህዝባዊነትና አገር ወዳድነት ነው። ትውልዱ ለምን ግቦች ተነስቶ እንደተሰዋም ዛሬ መደበቅ ወይም ማጣመም የሚቻል አልሆነም። በየካቲት 1991 ዴሞክራሲ አሰፍሮ የነበረው የሚከተለውን አሳምሮ ያጠቃልለዋል። ጥቅጥቅ ባለው የፊውዳል ደይን ቀቢጸ ተስፋ ሰፍኖ ለውጥን መመኘት ከእብደትና ቀሸት ይቆጠር በነበረበት በዚያን ጊዜ የህዝብን ሉዓላዊነትና አቸናፊነት አንግበው አፍነው አትናገሩ ሲባሉ ድሃው ይናገራል ብለው በድፍረት ለፈፈው አትድፈሩ ሲባሉ ደፍረው ለሆዳችሁ እደሩ ተብለው ሲሸነገሉም እምብኝ ብለውና ሥርዓቱም ትምህርቱም ቄሱም መጽሐፉም ለባለሥልጣን መስገድን ባነገሰበት በዚያን ጊዜ አይቻልምን በይቻላል ተክተው ቃልን ከገቢር አዋህደው የግፉዓን ጠበቃ ሐዋርያም ሰማዕትም ሆነው በትግሉ ግንባር የተሰለፉትን ምሁራንና ታጋዮች ሁሉ የካቲት ዝክረ ታሪክ በነድ የተጻፈ ምዕራፍ ይለግሳቸዋል። ለጥቅም አለመታለላቸው፣ ማመናቸው፣ መድፈራቸው፣ ገዝፎ የነበረው ሥርዓት፣ የአበባ አዳን ይደገፍ የነበረው ሥርዓት በድሃው ሕዝብ ትግል ይሸነፋል ብለው በጽኑ ማመናቸውና እምነታቸው ላይ ተመስርተው መታገራቸውን ዛሬ ዛሬን በዛሬነቱ በአንጻርነቱ ስናይ ባድናቆት የምንዘክረው ይሆናል። ዛሬም ጸረ ወያኔው የካቲት እውን ሊሆን ይችላል። ቅድመ ሁኔታዎችን መጠየቁ ግን አይቀሬና መዘንጋትም የሌለበት ነው። የካቲት 66ን በግብታዊነት የፈነዳ ማለቱ የተለመደ ሆኖ ቢገኝም ማንኛውም የህዝብ አመፅና ቢወት ግን የህዝብ ስብጥርጥር ትግሎች ክምችት ውጤት ነው። ከየካቲት አብዮት ፍንዳታ በፊት የአርሶ አደር አመጾች፣ የአባደር ትግሎችና አድማዎች፣ የተማሪዎች ትግል፣ የመፈንቅለ መንግሥት ሙከራዎች ወዘተ ብልጭ ድርግም እያሉ ተካሂደዋል። ይህ ሁሉ ሥርዓቱን ሸርሽሮና አዳክሞት እንደነበር ግልጽ ነው። በአሁኑ ወቅትም ያሉት የሕዝባዊ ትግል ሙከራዎች ከተጠናከሩና ከተስፋፉ ወያኔ ላይ የሚፈነዳና የሚያስወግደው ዓመፅ ሊከሰት መቻሉ የሚጠበቅ ነው። ሌላው አስፈላጊውና ወሳኙ ሁኔታ ደግሞ ትግሉ የተባበረና ኢትዮጵያዊ ይዘት ያለው መሆኑ ነው። በየካቲት 66 ወያኔና መሰል ገንጣዎች የበላይነት አልነበራቸውም፣ የሚደመጡም አልነበሩም። ወያኔ ከፋፋይና ዘረኛ አገዛዝ 24 ዓመት ካሳለፍን በኋላ ግን ሁኔታው መቀየሩ አልቀየረምና እንደ ሕዝብ ኢትዮጵያዊ ሆኖ ለማመጽ ያሉት ጋሬጣዎች በቀላሉ መታየት የሌለባቸው ናቸው። በየካቲት 66 ምንም እንኳ የተወሰኑ ምሁራን በጥቅም ታውረው ትግሉን ከርተው ብዙ ጉዳት ቢያደርሱም በወቅቱ ግን አብዛኛው የተባበረና በጋራ ሥርዓቱን የጠላና ሊያፈርስ የተነሳ ነበርና ድልን በዚህ መስክ ሊያገኝ ችሏል። ዛሬ ግን ይህ ሁኔታ ተሟልቶ አይገኝም። ጠንካራ ተቃዋሚዎች የሉም ገና። ይህን ድክመት ማስወገድ ከተቻለ የካቲት 66 እንዳስተማረው አይበገሬ የመሰለው ሁሉ ካውሎ ነፋስ እንደተጠጋ ዱቄት ይተናል። ከዚህም ተያይዞ ሌላ ሊሟላ የሚገባው መሥዋዕትነትን ይመለከታል። በትግሉ ብዙ ዜጎች ስለተሰዉ ደርግን ወግድ ባለው ትግል አያሌ መሥዋዕትነት በመክፈሉ ሕዝብ ተፈጀ፣ ያታገለው ድርጅት ወጣቱን አስፈጀ ብለው የሚለፈፉ ፈልተዋልና የካቲት የሚጠይቀው ድፍረት በቦታው አልገኝ ብሏል። ሰላማዊ ትግል የሚባለውን በጠነከረ መንገድ የሚካሄድ ሳይሆን ደጅ መስጠትና ጀምሮ ላለመቀጠል ማጠየቂያ ሆኗል። ስለዚህም ለጸረ ወያኔ የካቲት ለመሰዋት ዝግጁ ሆኖ መገኘትን የግድ የሚል ይሆናል። የሕዝቡን ትግል የሚያደናቅፉትንና የሚከፋፈሉትንም ማሸነፍ ያስፈልጋል። የጠራና የቆረጠ የሕዝብ ጎራ እውን ከሆነ የካቲት 66 በወያኔ ላይ ይበልጥ አምሮ ይበልጥ ተጠናቅሮ ሊመጣበትና ሊደረምሰው ይችላል። ይህንንም በተመለከተ የካቲት 91 በወጣው ዴሞክራሲያ በመደምደሚያ ይህን ቀስ እንዘጋለን። ደርግ ሲወድቅም ሽግግሩ ህዝብና ሀገርን በተቀመ መንገድ እንዳይከናወን ወያኔና ባዕዳን እንቅፋት ሆኑ። ህዝብ በመስዋዕትነቱ ያስገኘውን ድል ልክ እንደ የካቲት ተቀምቶ መብቱን ተነጥቆ የሀገሩ ይዘት ሳይቀር ሲቀየር በተመካችነት ተገዶ ተመደበ። ይህም ጸረ ህዝብ አገዛዝ በአፍ ደረጃ የካቲትን ማጅራት ከመታው ኃይል የተለየ መስሎ ቢቀርብም በአምባገንነቱ ተመሳሳይ ሆኖ የፈጸመው ሁሉ እነሆ ዛሬ ዞሮ ለራሱም ለሀገራችንም መዘዙ በስቷል። ሄደ ስንለው እየተመለሰ፣ ሞተ ስንለው እያንሰራራ የጭቆናና ብዝበዛ ስርዓት ዛሬም በላያችን ተሰይሟል። መሬት ላራሹ ዛሬም ወቅታዊ መፈክር ነው። ዴሞክራሲ ለብዙሃኑ ዛሬም ወቅታዊ ነው። መብት ለጭቁኑ አሁንም መፈክራችን ነው። ላባደሩ አይበዝበዝ፣ ሰራተኛ ባሪያ አይደለም ስንል የነበረው ዛሬም መጮህ ያለበት ነው። ብሔረሰቦች እኩልነት፣ ዘረኛ ስርዓት አይኑን በጨዋጥቦ ተሰይሟልና ይህን መፈክር ወቅታዊ ነው። የአገር ሉዓላዊነት ከመቼውም ጊዜ በበለጠ የትግላችን እምብርት ሆኖ ይገኛል። የካቲት ዋና ዋና መፈክሮች ዛሬም ሕያው ናቸው። በትግል ያገኘናቸው ድሎች የማይካዱ ቢሆኑም የታገልንላቸው መሠረታዊ ጉዳዮች ዛሬም ትግልን ምላሽን ይጠይቃሉ። በመቼውም ጊዜ የከፋ ሁኔታ ደግሞ ከስልጣን ጥሜት ሌላ አገርን ማጥፋት ተልእኮ የሆነው ቡድን ለቤተ መንግሥት መብቃቱ ነው። አገርን መጠበቅና ከጥፋት ማዳን ወሳኝ በሆነበት ወቅት ላይ ደርሰናል። ለዚህም ነው የካቲትን በጥሞና ዘክረን ከታሪክ ተምረን የነበሩ ጉድለቶችን አስወግደንና በስፋትና በጽናት ተባብረን በጋራ ጠላት መረባረብ የሚጠበቅብን። የካቲትን በትግል መዘከራችን ተገቢ ነው። የካቲት ማለት ትግል፣ ቆራጥነትና ሀገር ፍቅር ማለት ነበር ነውም። የአፓ ታሪኩ ከየካቲት አብዮት ጋር የተቆራኘ እንደመሆኑ መጠን ለሕዝብ የገባውን ቃል ኪዳን በማክበር በየካቲት የዓመፅ መንፈስ ዛሬም ጸንቶ ለአገርና ለሕዝብ ትግሉን ቀጥሏል። በባሩድ ሳይታጠል፣ በተፋፋመ ትግል ሳይታጀብ፣ በሰላምና በእልልታ የካቲት አብዮት የሚዘከርበት የሕዝብ ጊዜ ሕዝባዊ ሥርዓት እስኪመጣም ይህን ትግሉን ይቀጥላል። ከዚህ ዛሬ 16 ዓመት በፊት ከተጻፈ መልእክት በተጨማሪ ሊባል የሚቻል የለም። የካቲት አብዮት በትግል ይዘከራል። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለመው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየው።